አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጥብቅ ያቀርባል። ጠቅላይ ሚኒስትር አብይ አህመድ የክፍያ ጭማሪ የጠየቁ ወታደሮችን አነጋገሩ፣ አንድነት እንዲጠነክር ጥሪ ያቀረቡ፣ የድንበር ጥበቃ ባለመኖሩ ኤርትራውያን ወደ ኢትዮጵያ እየጎረፉ መሆናቸው ተገለጸ የሚሉት ርዕሶች ነው ለዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
አሶሲየትድ ፕሬስ የዜና አገልግሎት በዘገበው መሰረት የደሞዝ ክፍያቸው እንዲጨምርና ይገቡናል የሚሏቸው ጥቅማጥቅሞች እንዲያገኙ የጠየቁት ወታደሮች ባለፈው ረቡዕ ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተው ተነጋግረዋል። የኑሮ ደረጃቸው ዝቅ ያለ፣ ክፍያቸው አነስተኛ መሆኑን የሚገባቸው ጥቅማጥቅሞችም መቅረትን በማንሳት ወታደሮቹ ከጠቅላይ ሚኒስትሩ ጋር ለመነጋገር እንደሚፈልጉ ጠየቁ ሲሉ የፌደራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ለአሶሺየትድ ፕሬስ መናገራቸውን ዘገባው ጠቅሷል።
ጠቅላይ ሚኒስትር አብይ አህመድ ጥያቄያቸውን ያቀረቡበት ዘዴ ትክክል አለመሆኑን ገልጸው ችግራቸውን ከሰሙ በኋላ 10 ፑሽ አፖች እንዲያደርጉ ጠይቀው እራት እንደጋበዟቸው የአሶሺየትድ ፕሬስ ዘገባ ገልጿል። ጠቅላይ ሚኒስትር አብይ ወታደሮቹ ያቀረቡትን ጥያቄ በአግባቡ ለማየት በቅርቡ እንደሚያነጋግሯቸው መግለጻቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ማስረዳታቸውን አሶሺየትድ ፕሬስ ላይ የወጣው ዘገባ አስነብቧል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ለወራት ያክል ግጭቶች ሲካሄዱ ከቆዩ በኋላ የአንድነት ስሜት እንዲኖር ባደረጉት ጥሪ አንድ ሰው ሲጠቃ ሁሉም ተጠቃ ማለት ነው ሲሉ ባለፈው ቅዳሜ ባበቃው የኢህአዴግ ጉባኤ ላይ ተናገሩ ይላል ሮይተርስ የዜና አገልግሎት ላይ ወጣው ዘገባ። ጠቅላይ ሚኒስትሩ ባለፈው ሚያዝያ ወር ስልጣን ከያዙ ወዲህ ብዙ ለውጦች የተደረጉ ቢሆንም ሀገሪቱ በክልላቸው ኦሮሚያ ሳይቀር ከብሔር ተኮር ግጭት አልተረፈችም ይላል የሮይተርስ ዘገባ።
ሀገሪቱ እንድትለማ ከተፈለገ ዘር ወይም ክልል ተኮር ግጭት መፈጸም አይኖርብንም በማለት ሐዋሳ በተካሄደው 1000 የሚሆኑ ተወካዮች በተገኙበት የኢህአዴግ ጉባኤ ላይ መናገራቸውን ሮይተርስ የዜና አገልግሎት ድረገጽ ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድ በጀመሩት የሰላምና የእርቅ ጥሪ ታግደው የነበሩት የኦሮሞ ነጻነት ግንባርና የግንቦት ሰባት ድርጅቶች አገር የገቡ ቢሆንም ውጊያው መቀጠሉ እንዳልቀረ የሮይተርስ ዘገባ አውስቷል። ዶክተር አብይ አህመድ አመራሮች ሲተካኩ አዲሱ ትውልድ የድሮውን መንቀፍ አይገባውም፣ ላስገኙት ስኬትና ለከፈሉት መስዋዕትነት መመስገን ይገባቸዋል በማለት ማስገንዘባቸውን ሮይተርስ የዜና አገልግሎት አስነብቧል።
ዘ ጋርዲያን ድረገጽ ላይ ወጣው ጽሑፍ ባለፈው ሐምሌ ወር በኢትዮጵያና በኤርትራ መካከል የሰላም ስምምነት ከተፈረመ ወዲህ ኤርትራውያን ስደተኞች ወደ ኢትዮጵያ እየጎረፉ ናቸው። ይሁንና የስደተኞቹ ብዛት ክልሉን እያጨናነቀ በመሆኑ ድንበሩ እንደገና ሊዘጋ ይችላል የሚል ስጋት አሳድሯል ይላል። አብርሃምና ቢንያም የተባሉ በሀያዎቹ እድሜዎች ውስጥ ያሉ ከኤርትራው አዲቀይህ የገቡ ወጣቶች በመቶ ሺዎች እንደሚቆጠሩት የሀገራቸው ልጆች ሁሉ ገደብ ከሌለው ወታደራዊ አገልግሎት ለመሸሽ ሲሉ ኢትዮጵያ ለመግባት ሲመኙ መቆየታቸውን፣ ሁለቱም ወጣቶች ከዚህ በፊት ወደ ኢትዮጵያ ለመግባት ሞክረው ሳይሳካላቸው መቅረቱን፣ ታስረውም እንደነበረ ጽሑፉ አውስቷል።
በአሁኑ ወቅት ከአዲስ አበባ ወጣ ብሎ በሚገኝ ቦታ ላይ ያለው አብርሃም ያኔ ወደ ኢትዮጵያ ለመግባት መሞከር የሞትና የሽረት ጉዳይ ነው የነበረው፣ አሁን ግን ሁሉም በነጻ እየገባ ነው ማለቱን ጋርዲያን ጠቅሷል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ በኋላ ከኤርትራ መንግስት ምንም አይነት መግለጫ ሳይሰማ የድንበር ጥበቃው ተግባር ተሰወረ። በአስርተ ዓመታት ውስጥ ለመጀመሪያ ጊዜ ኤርትራውያን ፓስፖርትም ሆነ ፈቃድ ሳይይዙ እንደሚመለሱ እንኳን ቃል መግባት ሳያስፈልጋቸው ከሀገሪቱ እየወጡ እንደሆነ የጋርዲያን ጽሑፍ ገልጿል።
አብርሃምና ቢንያም ከሌሎች በሺዎች የሚቆጠሩ ኤርትራውያን ጋር ሆነው የኢትዮጵያ ድንበር ወደ ሆነችው ዛላምበሳ ከሄዱ በኋላ ከዛላምበሳ በአውቶቡስ ቀጥታ ወደ አዲስ አበባ መግባታቸውንና ሁለቱ ወጣቶች ወደ አገራቸው የመመለስ ዓላማ እንደሌላቸው ጽሑፉ አውስቷል። የአካባቢ ባለስልጣናት በገለጹት መሰረት ካለፈው መስከረም ወር አንስቶ ቢያንስ 15000 የሚሆኑ ኤርትራውያን ኢትዮጵያ ገብተዋል። ብዙዎቹ የሄዱት ለንግድና ዘመድ ወዳጅ ለመጠየቅ መሆኑን ጽሑፉ አውስቷል። አብርሃም ለምሳሌ ከ20 ዓመታት በላይ ለሆነ ጊዜ ካላያት እህቱ ጋር መገናኘቱን ጽሑፉ አክሏል።
ጎልቶ የሚታየው ግን የስደተኞቹ ብዛት ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በገለጸው መሰረት አንድ ወር ባልሞላ ጊዜ ውስጥ ወደ 10,000 የሚጠጉ አብዛኞቹ ሴቶችና ልጆች ኤርትራውያን ጥገኝነት ጠይቀዋል። ድንበሩ ከመከፈቱ በፊት ከሸሹት ቤተሰቦቻቸው ጋር የመገናኘት ተስፋ እንዳላቸው የጋርዲያን ጋዜጣ ድረገጽ ጠቁሟል። ቶም ጋርድነር የተባለ የጋርዲያን ጋዜጣ ዘጋቢ መቀለ ከተማ ላይ ስላየ ሁኔታ ሲገልጽ አውቶቡሶች ወደ አዲስ አበባ በሚሄዱ ኤርትራውያን ተሞልተዋል። መካከለኛ እድሜ ያላቸው ባልና ሚስት ዘመድ ለመጠየቅ አዲስ አበባ ለመሄድ ፈልገው አውቶቡሶቹ እየሞሉ ቲኬት በማጣታቸው ለአንድ ሳምንት ያህል ሆቴል ለመቆየት መገደዳቸውን ገልጿል።
መቀሌ ከተማ ስራና የቤት ኪራይ በሚፈልጉ ኤርትራውያን መጣበቧን አንድ ስሙን መግለጽ ያልፈለገ የጎብኚዎች መሪ መናገሩን የምግብ ቤት አስተናጋጅነትና የቤት ሰራተኝነት ስራ የሚፈልጉ 10 ኤርትራውያን ሴት ልጆች ማግኘቱንም እንደነገረው ጋዜጠኛው ገልጿል። ይሄው የመቀለ ነዋሪ 5 በ10ዎቹ እድሜ ክልል ውስጥ ያሉ ኤርትራውያን ወንዶች አንድ ቤት ውስጥ ሆነው በቂ ምግብ በማያገኙበት ሁኔታ እንደሚኖሩ ማየቱን ዳንኤል የተባለ የ15 ዓመት እድሜ ልጅ ከኤርትራ በጭነት መኪና መቀሌ ሲገባ 40 ናቅፋ ብቻ እንደነበረው ሲያውቅ ቤቱ እንደወሰደውና ኋላም ወደ አገሩ እንዲመለስ ገንዘብ እንደከፈለለት መናገሩን ዘጋርዲያን ድረገጽ ላይ ወጣው ጽሑፍ ገልጿል።
ትግራይ ያሉት የስደተኞች ሰፈሮች አዲሶችም ስደተኞች ለማካተት እየታገሉ መሆናቸውን ጽሑፉ ገልጿል። ኢትዮጵያ በአሁኑ ጊዜ 175,000 የሚሆኑ ኤርትራውያንን እንዳስጠለለችና አዲስ የመጡ ስደተኞች ድንበሩ እንደገና ሊዘጋ ይችላል የሚል ስጋት እንዳላቸው ጽሑፉ አክሏል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ግን ኢትዮጵያ የኤርትራ ስደተኞችን የመጠበቅ ቁርጠኛ አቋም አላት ማለቱን በጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።